the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ መስከረም 28 2009 ዓ.ም ፕሮግራሙን ጀመረ።
በኢትዮጵያ የወቅቱ ሁኔታ ላይ ውይይት ይዘናል።
ምን ሊከሰት ይችላል? እኔ ብዙ ስጋት አይደለም የሚሰማኝ፣ ተስፋ ነው የሚታየኝ።
እኔ ስጋት ግን መንግስት እንደዚህ በቀላሉ ችግር ተነስተዋልና አንተ ከስልጣን ወረድ ስለተባለ የሚወርድ አይደለም።
ህዝቡ የሚያነሳቸውን ጥያቄዎች ስናይ በመንግስትና የመንግስትን ስልጣን በያዙ ኃይላት ላይ ያነጣጠረ እንጂ በጎን ሌላ ህዝብ ላይ የተደረገ ግልጽ የሆነ ቅስቀሳ፣ የዘር ማጥፋት ዘመቻ አላየንም፣ አልሰማን።
ሁሉንም በምሽቱ ትሰሟቸዋላችሁ። የምናስተናግዳችሁ ጽዮን ግርማና
ሶሎሞን አባተነን። እስከ ምሽቱ አራት ሰዓት ከእኛ ጋር ቆዩ።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የየመን ዋና ከተማ ሰንአ ውስጥ በአንድ የታዋቂ ሰው የቀብር ስነ ስርዓት ላይ በደረሰ የአየር ጥቃት ከ80 የሚበልጡ ሰዎች መገደላቸው ተዘገበ። የአማጽያኑ ሁቲዎች መንግስት የአገር ግዛት ሚኒስትር አባት ቀብር ዝግጅት ላይ ሁለት ፈንጂ እንደፈነዳ ነው ዘገባዎች የገለጹት። ሚኒስትሩ ተጎድተው እንደሆነ የሚታወቅ ነገር የለም። የዩናይትድ ስቴትስ የሪፑብሊካን ፓርቲው ፕሬዝደንታዊ እጩ ዶናልድ ትራምፕ በቅርቡ ብቅ ባለባቸው ሴቶችን አስመልክተው ጨዋነት የጎደለው ነገር ሲናገሩ የሚሰሙበት ቪዲዮ ምክንያት በሪፑብሊካን ፓርቲው መሪዎች እየተወገዙ ናቸው። ትራምፕ ከ11 ዓመታት በፊት በተቀዳው ቪዲዮ ላይ ቆንጆ ሴቶች ሳይ ይስቡኛል፣ ምንም ማድረግ አልችልም፣ ተነስቼ እስማቸዋለሁ ሲሉ ይሰማሉ። እንደ ማግኔት ነው የሚስቡኝ፣ ጠጋብዬ ጊዜ ሳልወስድ ሳም ነው ማደርጋቸውም ይላሉ። ታዋቂ ኮከብ ሰው ከሆንክ ደግሞ እሺ ነው የሚሉ የፈለግከውን ማድረግ ትችላለህ በማለት ሲቀጥሉም ይሰማል። እንዴት አድርገው ሴቶችን ለወሲብ እንደሚጠጉም ከመጠን በላይ ፍጥጥ ባለ ጸያፍ ቋንቋ ይናገራሉ። የሪፑብሊካን ፓርቲው ብሔራዊ ኮሚቴ ሊቀመንበር ሪንስ ፕሪበስ ባወጡት መግለጫ ማንም ሴት በምንም አይነት እንዲህ ልትባል ፈጽሞ አይገባም ብለዋል። የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ፖል ራያንም ትራምፕ በዚያ የድምፅ ግጃቸው ከሚሰማባቸው በተሻለ ሴቶችን እንደሚያከብሩ ለሕዝቡ ያሳያሉ ብዬ ተስፋ አድርጋለሁ ብለዋል። ተቀናቃኛቸው የዲሞክራቲክ ፓርቲ እጩዋ ሂለሪ ክሊንተን ትራምፕ ሲናገሩ የተሰሙት ይሰቀጥጣል ካሉ በኋላ ፕሬዝደንት እንዲሆኑ ፈጽሞ ሊፈቀድላቸው አይገባም ብለዋል። ሀሪኬን ማቲው የሚባለውና ሄይቲ ውስጥ 900 የሚጠጉ ሰዎችን የገደለውና በፍሎሪዳዋ የዩናይትድ ስቴትስ ግዛትም 4 ሰው የገደለው ከባድ ዝናብ አዘል የውቅያኖስ ማዕበል ዛሬ ጉልበቱን ጋብ አድርጓል። ሆኖም ጆርጂያን፣ ሰሜን እና ደቡብ ካሮላይናን አሁንም እያሰጋቸው ነው። ሄይቲዎች በሺዎች የሚቆጠሩ ያለመጠጊያ አስቀርቷል። ከዚያም ዶሚኒካን ሪፐብሊክ፣ ጃማይካ፣ ባሃማስና ኪዩባን እየደበደበ ሐሙስና አርብ ፍሎሪዳ ሲደርስ ነው 4 ሰው የገደለው። ምስጢራዊ የመረጃ ሰነዶችን በድብቅ እያሾለከ ይፋ የሚያደርገው ዊኪሊክስ ብዛት ያላቸው የዲሞክራቲክ ፓርቲዋን እጩ የሂለሪ ክሊንተንን የኢሜይል ልውውጦች አወጣ። ለዎል ስትሪት ድርጅቶች ሂለሪ ክሊንተን ያደረጓቸውን ንግግሮች፣ ጽሁፎችም ያካተተ መሆኑ ታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 እና በ15785 ኪሎ ኸርትዝ በ22 ሜትር ባንድ በ13615 እና በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፈላችሁ የቅዳሜ መስከረም 28 2009 ዓመተ ምህረት ምሽት ፕሮግራም ነው።
አሁን ጸጋዬ አለው ስጋት የለኝም ያለው፣ እኔ ባንሳሩ ስጋት አለኝ። ምክንያቱም የጸጋዬ ስጋት የለኝም አርጊመንት ኢህአዴግን ማጨመር አርጊመንት ነው። ኢህአዴግን አለ አሁን አለ ብቻ ሳይሆን በጣም አለ። ስለዚህ ምንድን ነው ምን ሆነ
መኖር የለበትም ነው እያልኩ ያለሁት እንጂ መኖሩን አልተጠራጠርኩም። መኖር የለበትም
ማለት እንግዲህ ምኞት ነው።
ለዚህ ምሽት ከያዝንላችሁ የኢትዮጵያ ጉዳይ ውይይት የተቀነጨበ ነው የሰማችሁት። አሁን ወደ ውይይቱ እናልፋለን።
በኦሮሚያ ክልል የተቀሰቀሰው ተቃውሞ አንድ ዓመት ሊያስቆጥር ጥቂት ቀናት ይቀሩታል። እንዲሁም በአማራ በኮንሶና በሌሎችም የሀገሪቱ አካባቢዎች የተቀሰቀሰው ተቃውሞና ተቃውሞውን ለመበተን የሚወሰደው እርምጃ ለበርካቶች ሕይወት መጥፋት ምክንያት ሲሆን አይተናል። ይህንን ጉዳይም ዓለም አቀፍ የብዙሃን መገናኛዎችን ጨምሮ የኢትዮጵያን ጉዳይ የሚከታተሉ ሁሉ እየዘገቡበት ይገኛሉ። ባለፈው እሁድ በቢሾፍቱ ሆራ ሐይቅ እሬቻ በዓል ላይ በተከሰተው አደጋ ደግሞ የብዙዎች ሕይወት ጠፍቷል። ይህንንና ሌሎችም ወቅታዊ ጉዳዮችን አስመልክቶ ከሕግ ባለሙያው አቶ ሙሉጌታ አረጋዊ፣ ከኒውዮርክ አዮና ኮሌጅ ረዳት ፕሮፌሰር ዶክተር ደረሰ ጌታቸውና ከሜልበርን ዩኒቨርሲቲ የሕግ ፋካልቲ አጥኚውን ረዳት መምህር ዶክተር ጸጋዬ አራርሳን ጋብዘናል ለዚህ ውይይት። የውይይቱ ሁለት ክፍሎች ሰሞኑን ተላልፈዋል። ዛሬ የመጨረሻው ክፍል ይቀርባል። ጽዮን ግርማ ነች አወያየቻቸው።
ወደ ዶክተር ጸጋዬ ልምጣ። እስካሁን ያነሳናቸው እናንተም ያነሳችኋቸው እንደዚሁም ደግሞ ስንዘግባቸው የቆየናቸው ጉዳዮች የሚያሳዩት በርካታ ችግሮች በኢትዮጵያ ውስጥ መኖራቸውን ነው። በእርስዎ በኩል ምን ሊከሰት ይችላል ካሁን በኋላ ብለው የሚያስቧቸው ጉዳዮች አሉ?
ምን ሊከሰት ይችላል? እኔ ብዙ ስጋት አይደለም የሚሰማኝ፣ ተስፋ ነው የሚታየኝ። ምክንያቱም ለብዙ ጊዜ የመሰማት እጦት ያጋጠመው ህዝብ አሁን ተወያዮቼ እንዳነሱት የመብት እጦት ችግር፣ መንግስት ተጠያቂነት አለመኖር ችግር፣ የተቀባይነት ፖለቲካዊ ተቀባይነት ማጣት ችግር፣ እነዚህ ዋና ችግሮች ናቸው፣ መሰረታዊ ችግሮች ናቸው። ልክ ነው። እነዚህ አንድ ላይ የፈጠሩት ነገር ህዝብ መስማት አለመቻሉ ነው። ለንግግር እንዲመቸን ግን ያው መንግስት ብለን ኢህአዴግን ነው የምንጠራው እና ኢህአዴግ ህዝብን የመስማት መሰረታዊ ችግር አለበት።
አዎ፣ እንግዲህ እነሱ ነገሮች ዶክተር ጸጋዬ ላቋርጦት ነው
ወደዛ ልመጣ።
አዎ፣ ስጋቶቹን ከዛ በኋላ
ስጋቶችን ልናገር ነው። ይሄ ወታደራዊ የሆነ ምላሽ የፈጠራቸው ትልቅ ክፍተት አለ። ምንድን ነው የፈጠረው ክፍተት? በአጭር ቋንቋ ቢገለጽ ማህበራዊ ፍትህ እጦት አለ። የማህበራዊ ፍትህ እጦት ሲባል አንደኛ እውቅና ማጣት ነው። አሁን ይሄ ካልቸራል ሬኮግኒሽን የሚባለው ማለት ነው። የባህል እውቅና ማጣት፣ የኦቶኖሚ ማጣት፣ ደረሰ ቅድም ሲል እንደነበረው የራስን በራስ የማስተዳደር ራስን የመግለጽ መብት ማጣት፣ አሁን የማንነት ጥያቄዎች በየቦታው አሉ። ይሄ አንደኛው ጥያቄ ነው። ሁለተኛ የክፍፍል የኢኮኖሚያዊ ፍትሐዊነት እንዳልኩት የመሬት ነጠቃ፣ የስራ አጥነት፣ የቤት አጥነት፣ ኢኮኖሚያዊ ፍትሐዊነት እነዚህ ነገሮች አሉ። ሶስተኛ የውክልና እጦት ነው። ፖለቲካዊ ሬፕሬዘንቴሽን አለማግኘት እና ፖለቲካዊ ምህዳር አለመኖሩ፣ ለህዝብ የድምጽ ማሰሚያ ቦታ አለመኖሩ ህዝቡ አሁን ተቃውሞዎች በሙሉ ካልቸራል ተርን ይዘዋል ይላል ጓደኛዬ ህዝቅኤል ገቢሳ እና ዘ ካልቸራል ተርን ሬዚስተንስ እየተወሰደ ነው ይላል። እና ይሄ ስለሆነ በዚህ ሁኔታ ውስጥ ስለሆነ አሁን ያለው ለውጥ እየመጣ ያለው እኔ ተስፋ እንጂ ስጋት አይታየኝም። እኔ የሚታየኝ ተስፋ የሚሆንበት ምክንያት ምንድን ነው? ይሄ መንግስት ይሄንን ያለውን ተቃውሞ ኮንቴይን ማድረግ መቆጣጠር እና ማረጋጋት አይችልም፣ አልቻለም። ስለዚህ የሚችል መንግስት እንዲመጣ ለማድረግ የለውጥ እንቅስቃሴ ላይ ስለሆነ ያለ ነው። ስጋት ለህዝብ ስጋት ይኖራል ብዬ አላስብም። በጣም ብዙ ሰው የሚፈራው መንግስትም ደጋግሞ ህዝቡን የሚያስፈራራበት የእርስ በርስ ጦርነት ይከሰታል፣ አገር ልትበታተን ትችላለች፣ ህዝብ ሊገዳደል ይችላል። ይሄ መሆን የሚችለው ኢህአዴግ እስካለ ድረስ ብቻ ነው። ምክንያቱም ኦሮሚያ ውስጥ ሰልፍ ሲወጣ የሚያነሱት ጥያቄ ባልተጠየቁበት ቦታ አማራ ክልል ወልቃይት የአማራ ነው ሲባል ፊቼ እኮ የኦሮሞ ነው ብለው ኦሮሚያና አማራን ለማጣላት ይሞክራሉ። ወልቃይት የአማራ ነው ሲባል ወልቂጤ እኮ የጉራጌ ነው፣ ወሊሶ እኮ የጉራጌ ነው የሚል የሌለ አጀንዳ ይፈጥራሉ።
ስለዚህ
በሶማሌና በአማራ ክልል ስለዚህ የሚያስፈራኝ ሰው የሚፈራው እርስ በርስ ጦርነት ሊከሰት ይችላል፣ አገር ልትበታተን ትችላለች ምናምን የሚል ነው። ኢህአዴግ ካለ ብቻ ነው። እኔ እንደምረዳው ኢህአዴግ ችግር ፈጣሪ የችግር መንስኤ ሳይሆን ራሱ ችግር ነው። ኢህአዴግ ራሱ ችግር ነው። ኢህአዴግ እስከተነሳ ድረስ ከስልጣን እስከወረደ ድረስ ምንም አይነት ስጋት በአገሪቱ ላይ ይኖራል ብዬ አልሰጋም።
አቶ ሙልጌታ ወደ እርሶ ልምጣ። ይህንኑ ጥያቄ ነው ለእርሶ የምሰነዝረው። እንደሰሙት ዶክተር ጸጋዬ ምንም ስጋት የለኝም እንደውም ተስፋ ነው የሚታየኝ ብለዋል። እና ከላይ የዘረዘርናቸው በርካታ ችግሮች እየተከሰቱ ነው ኢትዮጵያ ውስጥ። ይሄ ከቀጠለ ምን ሊሆን ይችላል የሚል ስጋት አሉት?
መጀመሪያ አንድ ሀገር ውስጥ መንግስት አለ ለማለት የግድ ዴሞክራቲክ መንግስት መሆን የለበትም። ኢትዮጵያ ውስጥ መንግስት አለ። አክቹዋሊ ያለው መንግስት ኃይለኛ ጠንካራ መንግስት፣ ጠንካራ ሴኪሪቲ አለው፣ ጠንካራ ወታደር አለው። እና አሁን ጸጋዬ ያለው ስጋት የለኝም ያለው፣ እኔ በአንጻሩ ስጋት አለኝ። ምክንያቱም የጸጋዬ ስጋት የለኝም አርጊመንት ኢህአዴግን የማጨምር አርጊመንት ነው። ኢህአዴግ ግን አለ፣ አሁን አለ ብቻ ሳይሆን በጣም አለ። ስለዚህ ምንድን ነው ምንሆነ
መኖር የለበትም ነው እያልኩ ያለሁት እንጂ መኖሩን አልተጠራጠርኩም። መኖር የለበትም
ማለት እንግዲህ ምኞት ነው ወይም ሀሳብ ነው፣ ላይክ ሪኮሜንዴሽን ነው።
ስጋት መኖርም ምናምንም እኮ ሀሳብ ነው።
አሁን ግን ካለው ነው የምንነሳው ነው
ስለ ወደፊት እያወራሁ
ምን ማለት ነው። እኔ የስጋታችን ምንጭ እኮ በአንድ በኩል መንግስት አለ፣ በሌላ በኩል ደግሞ መንግስትን የሚቃወም ህዝብ አለ። ሶ ያ መንግስት ያ የሚደርስበት ተቃውሞ እንዴት ነው የሚያስተናግደው ለሚለው ጥያቄ የምንሰጠው መልስ በጣም ወሳኝ ነው። አሁን መንግስት አለ፣ ተቃውሞ እየገጠመው ነው። ይሄ ተቃውሞ የሎ ኢንፎርስመንት ችግር ነው ወይም ህግና ስርዓት የመጠበቅ ጉዳይ ነው ብሎ መንግስት ካሰበ የፖሊስ ስራ ነው የሚሰራው ማለት ነው። እሱ ማለት ምንድን ነው? ሰዎች ረበሹ ይባላሉ፣ የሚቃወሙ ሰዎች ይታሰራሉ፣ ይመረመራሉ፣ ፍርድ ቤት ይሄዳሉ፣ ይከሰሳሉ፣ ይፈረድባቸው። በቃ የፖሊስ ስራ ይሰራል ማለት ነው። እንደዚህ ብሎ ሀንድል የሚያደርገው ከሆነ መንግስት ችግሩን ይፈታዋል ብዬ አላስብም። የመንግስት አቋም፣ የመንግስት ፍላጎት ለችግሩ መፍታት በጣም ወሳኝ ነው ብዬ አስባለሁ። አሁን ባለንበት ሰዓት ችግሩ በሰላማዊ መንገድ ይፈታል ብለን ተስፋ የምናደርግ ከሆነ እና መንግስት ችግሩን በሰላማዊ መንገድ እስካሁን ድረስ እየፈታው አይደለም የሚል አስተያየት ነው ያለኝ። የህግ ጥሰት፣ ስርዓትን ያለመጠበቅ ችግር አድርጎ ስለሚቆጥረው የፖለቲካ ችግር ነው ብሎ የፖለቲካ መፍትሄ ለመስጠት ፈቃድ ያሳየበት ሁኔታ እያየሁ ስላልሆነ፣ በእኔ ጭንቅላት ግን አሁን ያለው ችግር የህግ ጥሰት ችግር ሳይሆን ከዛ አልፎ የፖለቲካ ችግር ወደ ሆነበት ደረጃ ስለተሸጋገረ መፍትሄው መሆን ያለበት የፖለቲካ መፍትሄ ሆኖ እያለ መንግስት ግን የፖለቲካ መፍትሄ እየሰጠ ስላልሆነ መሀል ላይ ግጭት ሊፈጠር ይችላል። ምክንያቱም ኢህአዴግ ውረድ ስላልከው የሚወርድ መንግስት አለ። ውረድ ስለተባለ የሚወርድ መንግስት አይቼ ሰምቼ አላውቅም። ከኢህአዴግ የምጠብቀው አሁን ምንድን ነው? ህዝቡ ልክ ጸጋዬ እንዳለው ኢህአዴግ ከሌለ ተስፋ ነው ያለው አለ። ኦፍኮርስ ኢህአዴግማ ከሌለ አዲስ ነገር ይጀመራል። ይህ አዲስ ነገር ምንድን ነው አናውቀውም፣ ግን ተስፋ ሊሆን ይችላል። እኔ ግን አሁን ኢህአዴግ ስላለ ኢህአዴግ የሚቃወሙ ሰዎች አሉ። እነዚህ ተቃዋሚዎች ከኢህአዴግ ጋር በሚፈጥሩት ፍጥጫ ችግር ሊፈጠር ይችላል። ችግር እንዳይፈጠር ምን ማድረግ አለብን ተብሎ ነው ዲስከስ መደረግ ያለበት እንጂ በአሁኑ ሰዓት ኢህአዴግ ባለበት ወቅት በጣም ጠንካራ ኤግዚስተንስ በማይበት ሰዓት በጭራሽ ጥሩ ነገር ነው የሚታየኝ የሚለው ነገር የሚገባ ነገር።
እሺ፣ እንግዲህ ዶክተር ጸጋዬ ተስፋ ነው የሚታየኝ ብለዋል፣ እርስዎ ስጋት አለኝ ብለዋል። ዶክተር ጸጋዬ መሀል ላይ አስተያየት ለመስጠት ሲገቡ ስለነበር አንድ ጊዜ ዶክተር ደረሰ ለእርስዎ መስጠት የነበረብኝን እድል ዶክተር ጸጋዬ ልመለስ። እዚህ ላይ የሚሰጡት ሀሳብ አለ ከአቶ ሙሉጌታ ጋር በማይስማሙበት ጉዳይ?
አዎ፣ ስጋት አለህ ወይ ተብዬ የተጠየቅኩት ስለ ወደፊት ነው። እኔም የወደፊት ነው ስጋት የለኝም ያልኩት። አሁን ስጋት አለ፣ አሁንማ ችግር አለ ፊት ለፊቴ። ይሄ ያለው ችግር የሚቀጥል ከሆነ የስጋቱ አንድ አካል ሆኖ ኢህአዴግ ይሸጋግራል ማለት ነው። አሁን ያለው ችግር በቃ እዚህ ድረስ ነው ሊካሄድ የሚችለው። የፖለቲካ መፍትሄ እየተሰጠ አይደለም፣ ወታደራዊ መፍትሄ ነው እየተሰጠ ያለው። ወታደራዊ መፍትሄ ደግሞ መፍትሄ አይሆንም። ወታደራዊ መፍትሄን ላለፉት 10 ወራት ልጆቹ ፊት ለፊት እየተጋፈጡ እየወጡ ነው። ያ ሁላ ሰራዊት ባለበት ትናንትና ማሳይተዋል። ይህ የሚሆን ከሆነ ኢህአዴግ አንደኛ ዲሞክራሲያዊና ፖለቲካዊ መፍትሄ ለመስጠት አቅም አፈጣጠር የለውም፣ ባህሪውም አይደለም፣ አሁን ደግሞ ችሎታውም የለው። አንድ ሁለተኛ አይፈልግም። ምክንያቱም ፖለቲካዊ መፍትሄ መስጠት ማለት የራሱን ንግግሮች እስካሁን ያስቀመጣቸውን ዲስከርሲቭ ፕራክቲሶች በሙሉ ማቆም ማለት ነው። ያንንም ማድረግ አይችልም። ሶስተኛ ኢህአዴግ በትክክል ፕራክቲካሊ አቅም አጥቷል። አሁን ሀገሩን ለማስተዳደር መደማመጥ እንኳን አይችሉም። ስለዚህ እነሱ ሶሉሽን ሊያደርጉ አይችሉም። ይህ ማለት ምን ማለት ነው? ስለ ኢትዮጵያ ካሁን በኋላ ስናስብ ከኢህአዴግ ውጪ ኢህአዴግ ኢኩዌሽን ውስጥ የሌለበት አድርገን ብቻ ነው ማሰብ የሚገባን ነው። ስለዚህ ምኞት አይደለም። ስጋት ያላችሁት ወደፊት የሚሆን ፍርሃት ከሆነ ምኞት ነው የምናወራውና እኔ ደግሞ የሚመስለኝ ከዚህ ፍርአት የመላቀቅ ራፕቸራል ሞመንት ስለሆነ አሁን የሚሆነው ነገር ይሄ ራፕቸር ሰላም ነው የሚፈጥረው። ኢህአዴግ አለ ካለ ችግር ለመፍጠር ብቻ ነው። አሁንም ደግሞ ደጋግሞ ያሳየን ያለው ችግር ሲነሳ ግጭት ሲነሳ ሌላ ግጭት በመፍጠር ነው መፍትሄ ለመፈለግ የሚፈልገው እና ይሄ በጣም አደገኛ ችግር ነው። የኔ ብቻኛ ስጋት ካለንበት
ኢህአዴግ የሌለበት ነገር እንዴት ነው የምታመጣው? እኔ ጥያቄ
እንግዲህ እንዴት ነው
ልመጣ ነው ተደረሰ? እንግዲህ ወደ መለሳለው ወደ አቶ ሙልጌታና ዶክተር ጸጋይ ያነሳሁት ጥያቄ አለ። እነዚህን ችግሮች ከመጀመሪያ ጀምሮ እየዘረዘርናቸው ከመጣንና አሁንም እንግዲህ የበርካቶች ህይወት የጠፋበት ሁነት ከተስተናገደ በአገሪቱ ላይ ምንድነው በቀጣይስ የሚኖረው ስጋት ነው ጥያቄ። እሱን ጨምሮ እነሱ ያነሱት ሐሳብ ላይ አስተያየት ካለ።
እኔ ከሁለቱም ጋር ስለምስማማ አስታራቂ ነገር አመጣለሁ በያስባለሁ። ከአንድ ብርቱ ሁለት መዳኒቱ ቢባለው እዚህ ጋር ነው። አንደኛ ዶክተር ጸጋዬ የተከሱት በጣም ትክክል። ባለፉት ሁለት አመታት የኦሮሞ ፕሮቴስት የሄደበትን መንገድ ብናይ የኦሮሞ ወጣቶች በሰላማዊ መንገድ ተቃውሟቸውን ሲገልጹ አንድም ጊዜ ከመንግስት ላይ ካላቸው ተቃውሞ ውጪ ወደ ጎን ሄደው ሌላውን ህዝብ፣ ሌላውን ማህበረሰብ፣ ሌላውን ወገን በክፉ የሚናገር ለጥፋት የሚያነሳሳ ወይም ለአካል መጉደል ወይም ለሰውነት ጥቃት ለቫዮለንስ የሚጋብዝ አንድም ነገር አድርገው አያውቁም። አሁን በቀደም ዕለት እንኳን ማይክሮፎን ቀምቶ ተናገር የተባለውን ወጣት ብናይ ያሰማውን መፈክር ብናየው ዳውን ዳውን ወያኔ ቲፒኤልኤፍ ነው ያለው። ቲፒኤልኤፍ ይህንን ኢህአዴግ የሚባለውን ግዑዝ ነገር የፈጠረው ድርጅትና ከውስጡ እንደ ልብ ሆኖ የሚዘውረው ድርጅት ይውረድ ከስልጣን ነው ያለው እንጂ የትግራይን ህዝብ እንደ ትግራይ ህዝብ ታርጌት አድርጎ አንድም አይነት ክፉ ነገር አልተናገረም። ባለፈውም በጎንደር ያየነው የአማራ ወጣቶች ወጥተው ሰላማዊ ሰልፍ ሲያደርጉ የኦሮሞ ወጣቶች ደም የሚፈሰው ደም የህዝባችን ደም ነው፣ ለምን ደማቸው ይፈሳል? ለምን በግፍ መንገድ ላይ ያልቃሉ? ነው ያለው ህዝባችን ችግሩ ከመንግስት ጋር ነው እንጂ ከራሱ ጋር አይደለም። ኦሮሞ ከትግሬ ጋራ ወይም አማራ ከትግሬ ከአማራ ከኦሮሞ ጋር አይደለም። ይሄ ነገር ከስቴት ጋር ነው፣ ከፖለቲካ ስልጣን ጋር ያለ ችግር ነው። አንድ በዚህ ምክንያት እኔ ይሄ የእርስ በርስ ፍጅት ይመጣል፣ ነገ እንተላለቃለን፣ ወደ ሩዋንዳ መንገድ ልንሄድ እንችላለን የሚባለው ነገር እንደ በጣም አስፈሪ ካላሚቲ አድርጌ አላየው። በነገራችን ላይ በዓለም ታሪክ እኮ የዘር ፍጅት የተፈጠረባቸውን ቦታዎች በሙሉ ብናይ የዘር ፍጅቱን የፈጠሩት ሰዎች የፖለቲካ ስልጣንና ወታደር ጉልበት ያላቸው ናቸው። የትም ቦታ ጄኔሳይድ የምንበለው ፖግሮም የምንለው ዌፐናይዝና ፖለቲሳይዝ ነው። ሩዋንዳም ለምሳሌ ስልጣኑን የያዘው የሁቶ ኤክስትሪሚስት መንግስት ነው የፈጀው። የአይሁዶችንም ሆሎካስት ብናይ የናዚ ጀርመኒ ነው የሰራው እንጂ ህዝብ በህዝብ ላይ አይደለም እጁን ያነ። ስለዚህ ኤግዛጅሬትድ የሆነ ነገር አለ እንዲህ አይነት አደጋ ሊደርስ። በነገራችን ላይ ይህንን ደግሞ ትርቅ አደባባይ አውጥቶ ለ25 አመት ሲያጦዝ የነበረው ኢንተራሃሙዌ እያለ ሆሎካስት እያለ አሁን ደግሞ እንደ ሶሪያ እንፋጃለን እያለ ሲናገር የነበረው ራሱ ኢህአዴግ ነው። ሌላ ማንም ፖለቲካ ተቃዋሚ ኢትዮጵያ ውስጥ አርስ በርሱ የማይነጋገርና የማይስማማ ስንት አይነት የፖለቲካ ቀለም ያለው ድርጅት አለ። ግን አንድም ድርጅት እኔ የምለውን ነገር ካልሰማችሁና እኔ ወደ አደባባይ ካልመጣሁኝ የዘር ፍጅት እፈጽማለሁ ያለ የለም። ስለዚህ የኢትዮጵያ መጻኢ ዕድል ሰዎች እንደሚሉት በጣም እኩይ ወይም የጥፋት ነው ብዬ አላምንም። በዛ መልኩ ከዶክተር ጸጋዬ ጋር በጣም እስማማለሁ። ይሄ ማለት ፈተና የለም ወይ? እኔ ስጋት ከሚለው ቃል ይልቅ ቻሌንጅ ወይም ፈተና የሚለውን ብንጠቀም ጥሩ ነው። ፈተና የለም ወይ ብትይኝ፣ ፈተና አለ። አሁን አንዱ ፈተና ምንድን ነው? ይሄው መንግስት ለሚፈጠሩ የፖለቲካ ጥያቄዎችና ተቃውሞዎች በሙሉ ቃታ መሳቡ
ነው። እዚህ ጋር ምንድን ነው አቶ ሙልጌታ፣ እስቲ እዚህ ጋር ቅድም ያነሱት ሀሳብ ላይ የግጭት ስጋት አለኝ ሲሉ የምን አይነት ግጭት ስጋት ነው ያለው? እስቲ እሱን ግልጽ ያርጉትና።
ይኸውልሽ እንግዲህ ቅድም እንዳልኩት በአንድ በኩል መንግስት አለ፣ በሌላ በኩል ህዝብ አለ። በህዝብና በመንግስት መካከል አሁን ችግር አለ። ያ ችግር እንዴት ነው የሚፈታው የሚለው ጥያቄ ስናይ
እንዴት ነው የሚፈታው የሚል ጥያቄ አላነሳሁም። ግጭት
ያ አይ አንደርስታንድ ምን ማለት ነው። እንግዲህ ወደ ሶሉሽኑ ልንሄድ ስንል ነው እንግዲህ ስጋትና ቻሌንጅ የተባለው ነገር የሚመጣው ለማለት ነው። ምን ማለት ነው? ለምሳሌ መንግስት የሚቀርቡለት ጥያቄዎች አሁን ከመለሰ ስጋት አይኖርም፣ ፕሮብሌምም አይኖርም፣ ያ ያልቃል ማለት ነው። የእኔ ስጋት ግን መንግስት እንደዚህ በቀላሉ ችግር ተነስተዋልና አንተ ከስልጣን ውረድ ስለተባለ የሚወርድ አይደለም። አይወርድም፣ መንግስት አይወርድ። ስለማይወርድ ህዝቡም አሁን በያዘው ከቀጠለ ግጭት ሊፈጠር ይችላል። ስለዚህ የግጭት ስጋት አለኝ ነው። ግልጽ ነው አይደለ?
አዎ፣ ግጭቱ በመንግስትና በህዝብ መካከል።
አዎ፣ ይሄ እንግዲህ ከመጀመሪያ ስታየው ነው። ያ ግጭት ሲፈጠር ምን አይነት መልክ ሊይዝ ይችላል? ልክ ደረሰ እንዳለው እኔም አሁን ኢትዮጵያውያን በየክልሉ እሷቸው ተቃውሞዎች the way they conducted it ልክ እንዳለው በጣም ዲሲፕሊን ቢሆንና መንግስት ላይ ብቻ ያተኮረ ነው በአብዛኛው። ግን እዚህ አዲስ አበባ ሆነሽ ኢትዮጵያ ሆነሽ የምትሰማቸው ነገሮች አሉ ነው የጎሳ የኤትኒክ ቴንሽኖች አሉ። እነዚህ ምንድናቸው? ሰዎች ስጋት አላቸው። እዚህ ከተማ ውስጥ ፊልም ታረጁ ሰዎች ስታናገሪ እንደሱ አይነት ስጋት አለ። እየተፈጠራለ መንግስት ብቻ ያፈጠራለ ሰው መሬት ላይ እዚህ ተራው ሰው አርቲኩሌት የሚያደርገው ስጋት ነው።
እሺ አቶ ሙልጌታ በጣም አመሰግናለሁ። ወደ ዶክተር ደረሰ ልመለስና ይሄን እንዲብራራ ስለፈለኩ ነው። አቶ ሙልጌታ ያነሱት ስጋት የግጭት ስጋት ሁለት ነው። አንደኛው እንግዲህ እንደተባለው የብሔሩ ነው፣ እሱን ቀደም አንስተውታል። ሁለተኛው ስጋት በመንግስትና በህዝቡ መካከል የሚፈጠር ግጭት ሊኖር ይችላል የሚል ስጋት አለ የሚል ነውና እሱንም አያይዘው እንዲመልሱት።
አዎ ሁሉ እንግዲህ ምንድነው የመጀመሪያውን ቀደም እንዳልኩት በኦሮሞም በአማራ ክልልም በተለያየ ሀገሪቱ ክፍል ህዝቡ የሚያነሳቸውን ጥያቄዎች ስናይ በመንግስትና የመንግስትን ስልጣን በያዙ ኃይላት ላይ ያነጣጠረ እንጂ በጎን ሌላ ህዝብ ላይ የተደረገ ግልጽ የሆነ ቅስቀሳ፣ የዘር ማጥፋት ዘመቻ አላየንም አልሰማንም። በባህላችን ብቻ ሳይሆን በፖለቲካ ተዋስኦአችን ዲስኮርሳችን ውስጥ የዚህ የጄኔሳይድ የኤትኒሳይድ የፖግሮም ቋንቋ ለረጅም ጊዜ ሲያቀነቅንና ሲያወራ የኖረው ፓርቲ በጣም በምጸት አይሮኒካሊ በስልጣን ላይ የተቀመጠው ፓርቲ በ97 ምርጫ ጊዜ ኢንትራሃሙ የሚባል ቋንቋ ወደ ፖለቲካ ተዋስኦአችን ያገባው ኢህአዴግ ነው። ቅንጅት ስልጣን ስጡኝ ምርጫ አሸንፍ ያለው ስላለ ማለት እኔ ትዝ አይለኝም የዘር ማጥፋት ቅስቀሳ ቅንጅት ሲያደርግ አላደረግም። አሁንም ደግሞ የዚህ የሶሪያን የአይሁዶችን ሆሎካስት እያነሳ እኛ ከሌለን ይህ ሀገር ያልቃል፣ ያበቃለታል፣ ያከትምለታል፣ እርስ በርሳችን እንፋጃለን የሚል ቅስቀሳ የሚያደርገው እኔም አውቀው ይሄ መንግስት ነው። ህዝቡ ግን እንደዚህ አላለም። እና በታሪክም ደግሞ ያየነው እንዲህ አይነት ፍጅት የፈጠሙት የሚገርመው ስልጣን ላይ ያሉ ኃይላት ናቸው ብያለሁ። በታሪክም ስናይ ማለት በህዝብና በመንግስት መካከል ግጭት ይፈጠራል፣ እሱም አወረድ እየተፈጠረ ይሄ ስጋት የሚባለው ነገር መፍትሄ እንዲመጣለት ከተፈለገ መፍትሄው የፖለቲካ መፍትሄ ነው ባይነኝ ሲሆን የፖለቲካ መፍትሄው ምን ምንን ማካተት አለበት፣ እንዴት እንሄድበት የሚለው ላይ መነጋገር መወያየት
ምንድን ነው መፍትሄው የሚለው ጥያቄ ነበር የኔም ቀጣይ ጥያቄ ሊሆን የነበረው። በመሀል ላይ አቶ ሙልጌታ ዶክተር ደረሰን ሲያቋርጡት ነበርና ያቋረጡበትን ምክንያት እንስማና ወደ ዶክተር ጸጋይ አስተያየት እንመጣለን።
ተግባብተናል ማለት ስጋት ያለ መሆኑ ዶክተር ደረሰም የተቀበለ ይመስለኛል። አይ እዛ ላይ ክሊር መሆን አለበት። አካዳሚክ ወሬ ብቻ አይደለም ይሄ ሪል ፕሮብለም ያለ እና ከአካዳሚክ ነገር ወረድ ብለን ኢትዮጵያ ያሉት የተለያዩ ብሔር ብሔረሰቦች ምን አይነት ስሜት ነው ያላቸው በአሁኑ ሰዓት እዚህ ስለሚደረገው የተለያዩ ግጭቶች በመንግስትና በሚቃወሙ ህዝቦች መካከል ያለው መፋጠጥ ላይ ምን አይነት ስሜት አላቸው? ለምሳሌ ጎንደር ውስጥ በተፈጠረው ችግር ምን አይነት ስሜት አላቸው እዛ ውስጥ ኢንቮልቭድ የሆኑ ሰዎች? ይሄ ኮምፕሊትሊ በመንግስትና በህዝቦች መካከል ነው ስንል ያ የሚፈጥረው ሌላ ፕሮብሌም አለ። ያ ምንድን ነው? የኢትዮጵያ ፌዴራሊዝም ወይ ኢስ ኦርጋናይዝድ ሁላችንም እናውቀዋለን። የአይደንቲቲ ፖለቲካ አለ። የአይደንቲቲ ፖለቲካ ማለት ደግሞ በግልጽ መወራት ካለበት ትግሬ ነኝ፣ አማራ ነኝ፣ ኦሮሞ ነኝ ማለት ነው። እሱ ራሱ የሚፈጥረው ችግር አለ። ትግሬ ነኝ ካልሽ ኦሮሞ አይደለሽም ማለት ነው። ባለመሆንሽ ብቻ የሚሰማሽ ነገር አለ። ጥሩም ሊሆን ይችላል፣ መጥፎም ሊሆን ይችላል። አንድ ብሔረሰብ በሌላ ብሔረሰብ ላይ የሚኖረው አመለካከት አለ፣ አስተሳሰብ አለ። ከመንግስት ጋር አንድ ነው ተብሎ የሚገመት ብሔረሰብ አለ። ይሁን አይሁን ሳይመረመር ማለት ነው። ለምሳሌ ቲፒኤልኤፍ እና የትግራይ ህዝብ አንድ ተደርጎ አንድ አድርገው የሚያዩ ሰዎች አሉ። እንደዚህ አድርገሽ ካየሽ መንግስትና የትግራይ ህዝብ አንድ ሆነ ማለት ነው። ስለዚህ መንግስት ከተቃዋሚዎች ጋር በተጋጨ ቁጥር የትግራይ ህዝብ ተጋጨ ማለት ነው። እንደዚህ ብሎ የሚያስብ ጥቂት ሰው አይደለም፣ በግልጽ ተወራ እና ኢትዮጵያ የተለየ ሀገር ነው። ኢትዮጵያ ውስጥ ያለው ኮንትራዲክሽን በመንግስትና በህዝብ መካከል ብቻ ነው ማለት አይ ቲንክ ሪያሊቲ ያገናዘበ ኦነስት የሆነ አፕሬዛል አይደለም። ያ የሚባለው የመንግስት ፕሮፓጋንዳ ብቻ ሳይሆን መሬትም ላይ ያለ ነው፣ ስሜቱ አለ። እዚህ ሀገር ተጠቃሚዎች ትግሬዎች ናቸው ይባላል፣ የትግሬዎች ዶሚኔሽን ነው ያለው ይባላል። ይሄ ዝም ብሎ የተፈጠረ ነገር አለ። ብዙ ሰው የሚያወራው ነው፣ ፖለቲከኞችም ያወሩታል፣ ግለሰቦችም ተራ ሰዎችም ያወሩታል። በዚህ መንግስት የተጠቀሙ ትግሬዎች ናቸው ይባላል። እና ይሄ መንግስት የፈጠረው ብቻ አይደለም፣ መንግስትም ፈጥሮታል። ግን ህዝቡም ራሱ የሚያራግበው ነገር አለ።
ዶክተር ጸጋይ እንግዲህ አሁን አቶ ሙልጌታ ሰፋ አድርገው የግጭታቸውን ስጋት እያስረዱ ነበር፣ ያው እየሰሙ ነው ብዬ ተስፋ አረጋለሁ። እና ምንድን ነው የመፍትሄ ሀሳብ ወደሚለው ጥያቄ ከመምጣቴ በፊት እነዚህ ላይ የሚሰጡት አስተያየት ካለ።
እኔ ያው ቀደም ሲል እንዳልኩት ስጋት አለ ብዬ አላምንም። ተስፋ ነው ያለው የሚመስለኝ። ምናልባት ፈተና የሚለው የደረሰ አገላለጽ ይስማማኛል። ቻሌንጆች አሉ ለሽግግር። ከዚህ አሁን ካለንበት አጣብቂኝ ለመውጣት በምናደርገው እንቅስቃሴ አንዳንድ ፈተናዎች፣ አንዳንድ ተግዳሮቶች እንደሚገጥሙን ግልጽ ነው። ከነዛ መካከል ለምሳሌ አንዱ ብዙ የህዝብ ቁጣ አለ። ተገለናል፣ ውክልና የለንም፣ የኢኮኖሚ ፍትህ ማጣት ችግር አለብን፣ ሚስ ሬኮግናይዝ ተደርገናል የሚሉ ሰዎች በጣም ብዙ አሉ አሁን ከዳር እስከ ዳር። እና የእነዚህ ሰዎች የመጎዳት የመገለል የተስፋ ቢስነት ስሜት እንዴት ተደርጎ አድሬስ ይሆናል? ብዙ ቁስል አለ። ለምሳሌ ኦሮሚያ፣ አማራ፣ አሁን በቅርብ የምናየው ኮንሶ፣ ሲዳማ፣ ጋምቤላ፣ ኢቭን ኦጋዴን በየቦታው ችግር መኖሩ ብቻ የፍትህ ማጣት ችግር፣ የውክልና የድምፅ ማጣት ችግር ብቻ ሳይሆን በየጊዜው ደግሞ በተቃውሞ ሂደት የሚደርሱ ህመሞች አሉ፣ ቁጣዎች አሉ። ይሄንን ህመም እንዴት አድርገን ማስታመም፣ እንዴት አድርገን ማከም፣ እንዴት አድርገን መፈወስ እንችላለን የሚለው አንዱ ትልቅ ፈተና ነው። ለምሳሌ አሁን ልክ ነው፣ በመንግስትና በህዝብ መካከል ግጭት ይኖራል ብቻ ሳይሆን አለ። ከዚህ በላይም ሊሄድ የሚችል አይመስለኝም። ከዚህ በላይም ሊገለጽ የሚችል አይመስለኝም። ነገር ግን በህዝቦች መካከል ግጭት አለ ወይ የሚለው እኔ በህዝቦች መካከል ግጭት አለ ብዬ አላምንም። በህዝቦች መካከል ግጭት እንዲኖር የሚፈልግ ድርጅት ግን አለ፣ ኢህአዴግ ይባላል። በህዝቦች መካከል ሌት ተቀን ቁጭ ብሎ ፕሮግራም ነድፎ እንዴት እስካሁን ሳይጋጩ ቀሩ ብሎ የሚቆጭ የመንግስት አፈቀላጤ ያለው አገር ነው ኢትዮጵያ። እንዴት ሳይጋጩ ቀሩ? እንዴት ይዋደዳሉ? ተሳስተው እንኳን ህዝቦች ቢዋደዱ ማጨብጨብ ነበር የሚገባው መንግስት። ተሳስተው እንኳን እነዚህ መግባባት የሌለባቸው ተግባቡ ብሎ የሚጮህ መንግስት ያለበት ሀገር ነው። ስለዚህ በህዝቦች መካከል ችግር አለ ብዬ አላምንም። የሃይማኖት፣ የብሔር፣ የባህል፣ የብዙ አይነት የህብረ ባህላዊነት ያለበት ሀገር ነው። ነገር ግን በህዝቦች መካከል ስር የሰደደ የመጠፋፋት ችግር አለ ብዬ አላምንም። ይሄ እንዲኖር የሚፈልግ መንግስት ግን አለ። ይሄ እንዲኖር የሚፈልግ ድርጅት አለ። ይሄ እንዲኖር የሚፈልጉ ፖለቲከኞች፣ አንተርፕረነርስ፣ የግጭት አንተርፕረነርስ አሉ። እነሱ ሀይ ሊባሉ ይገባል የሚል እምነት አለ። ይሄ አንደኛው ፈተና ነው። ይሄ እነሱ የሚፈጥሩት ብሶት አሁን ህዝቡን ቁጣ አባብሶበት፣ ያ ቁጣ እንዴት አድርጎ ጎጂ እንዳይሆን፣ ያ ቁጣ ገንቢ እንዲሆን፣ ጥሩ የሆነ የምንስማማባት አገርና መንግስትና ስርዓት ለመገንባት የሚያስችል ኃይል እንዲሆን፣ አቅም እንዲሆነን እንዴት እናደርጋለን አንዱ ፈተና ነው። ሌላው ስጋት ሳይሆን እኔ ማምነው ሌላ ፈተና የሚሆንብን ነገር አመራር ነው። አሁን በቅርብ አንድ የውጭ ሀገር ሰው ያለኝ ነገር ከተቃዋሚዎች ወገን እንደው ለማደራደር እንኳን ለማነጋገር ምንም መሪ፣ ግልጽ የሆነ መሪ አለመኖሩ አንድ ችግር ነው። በጣም የሚያሳዝነው አለ ከኢህአዴግም ወገን ማንን ነው እስቲ የምናናግረው? ሪሶርስ ፉል የሆነ መነጋገር የሚችል ማንን ነው ብለን እንኳን መለየት አቃተን። ድሮ ተቃዋሚ ብቻ ነበር ችግራችን። አሁን ግን ኢህአዴግም ሰው የለውም። ማንን ይዘን እናነጋግር የሚሉት አለ። ይሄ ማለት የአመራር ችግር አለ ማለት ነው። ይሄ በጣም ትልቁ ፈተና የሚመስለኝ ወደፊት ለውጥም ለማምጣት አሁን ካለንበት አጣብቂኝ ለመውጣት የሚገጥመን ችግር የአመራር ችግር ነው። ብዙ አክቲቪስቶች አሉ፣ ምሁራን አሉ፣ ብዙ ድምጾች አሉ። እነዚህ ድምጾች ግን አገር ማስተዳደር፣ ድርድር፣ መደራደር፣ ትራንዚሽን ማለት ሽግግርን ማቀናበር ይችላሉ ብዬ አላምንም። እነዚህ ሶሻል ሞቢሊዜሽን ሊያደርጉ ይችላሉ እንጂ ፖለቲካዊ አመራር ሊሰጡ አይችሉም። ሶስተኛ የተቋማት ችግር አለ። እንግዲህ የኢህአዴግ ሌጋሲ የሚባለው አንድ ነገር ቢኖር ማንኛውም ተቋም ከፖለቲካ ፓርቲው ነጻ እንዲሆን አለመደረጉ ነው። አንድም ተቋም የምንተማመንበት የጋራ የሚያደርገን የፍትህ ተቋም ፍርድ ቤት የለም፣ የምርጫ ቦርድ አይሰራም፣ ሀውስ ኦፍ ፌዴሬሽን አይሰራም፣ ሁሉም ነገር ኮራፕት ሆኗል። የሰብአዊ መብት ኮሚሽን የመንግስት ህሊና ይሆናል ተብሎ የሚጠበቀው የሰብአዊ መብት ኮሚሽን እንኳን ከፖለቲካ ፓርቲው ቀድሞ ልክ ስለማስገባትና የማያዳግም እርምጃ መወሰድ እንደሚገባው ሲናገር የታየበት ሀገር ነው። ስለዚህ ለሶስተኛው ፈተናችን የሚሆነው የተቋም እጦት ፈተና እና በዚህ ሁኔታ ውስጥ እንዴት አድርገን ነው የለውጥ ተቋማትንም እያደራጀን እንደገና እነዛ ተቋማት ትልቅና ጠንካራ እንዲሆኑ ማድረግ የምንችለው የሚለው ከዚህ ጋር ተያይዘው ቅድም ከፊሊንግ ጋር የተያያዘ ያነሳሁት በህዝቦች መካከል አንዳንድ ቁርሾ ቢኖር እንኳን እነ ከሌ ተጠቅመዋል እኛ ግን ተገለናል የሚል ስሜት ቢኖር እንኳን ያ ከምን የተፈጠረ ነው ቢባል ማህበራዊ ፋብሪኩም ተጎድቷል በዚህ የፖለቲካል ቫዮለንስ ምክንያት እና ይሄን ማህበራዊ ፋብሪክ እንደገና ሪኮንስትራክት ማድረግ እንደገና ወደ መቀራረብ እንደገና ከንዴት ባሻገር ያው ከድሮም አብረን ነበርን አሁንም ወደፊት አብረን ነው የምንኖረው የሚለውን መረዳት ወደሚመጡበት ቦታ ኤገን የሶሻል ፋብሪኩን ሂል ማድረግ የቡድኖችን ብቻ ሳይሆን ሶሻል ፋብሪኩንም ጭምር መፈወስ እና መታደግ ካለው ንዴትና ብሶት ያስፈልጋል። እነዚህ ታላላቅ ፈተናዎች ናቸው። ለዚህም ነው ታላላቅ መሪዎች የሚያስፈልጉት ጊዜ ላይ የደረስነው ብያምናለሁ።
ውይይቱ ከጥቂት ደቂቃዎች በኋላ ይቀጥላል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ የሚተላለፍላችሁ ፕሮግራም ነው።
ዝግጅቶቻችንን ከዌብሳይታችንም አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። መቼም ዛሬ የሙዚቃ ቃና የለንም። ለማንኛውም ግን ቅዳሜ ነውና ጨርሶ ጭር እንዳይል አንድ ሙዚቃ ትጋብዥን?
አንድ ሙዚቃ። ቅዳሜ ለነገሩ ሁልጊዜ የሙዚቃ ቃና ፕሮግራም ነበር። ዛሬ ግን ውይይታችን ሰፋ ስላለ ይህ ፕሮግራም የለም። እንደው የሙዚቃ ቃና በእንግሊዝኛ ቢሆንም እኔ አማርኛ ልምረጥ። የእጅጋየሁ ሽባባውን ናፈቀኝ እንጋብዛችሁ።
ናፍቆሻል፣ ታስታውቂያለሽ አገር። ወደ ውይይታችን እንመለስ። አሁን አመሰግናለሁኝ ጽዮን ለሙዚቃ ምርጫሽ። ሬዲዮአችሁን አሁን የከፈታችሁ ብትኖሩ ርዕሱን ለማስታወስ ያህል በኢትዮጵያ ወቅታዊ ሁኔታ ላይ እየተካሄደ ባለ ውይይት ላይ ነው እየተነጋገርን ያለ ነው። በተለይ ሰሞኑን በኦሮሚያ እየታየ ባለው ሁኔታ ወደ አንድ ዓመት ሊያስቆጥር ጥቂት ቀናት በቀሩት የተቃውሞ ሁኔታ፣ እንዲሁም በአማራ በኮንሶና በሌሎችም የአገሪቱ አካባቢዎች የሚታዩትን ተቃውሞዎችም የሚመለከትና የሚወሰዱት እርምጃዎች ለበርካቶች ሕይወት መጥፋት ምክንያት መሆናቸውን ተንተርሶ የሚሰጡ አስተያየቶችን ነው ከባለሙያዎች ከምሁራን እየሰማችሁ ያላችሁት በዚህ ምሽት። ከዚህ በፊት የዚህ ዝግጅት ሁለት ተከታታይ ክፍሎች ቀርበው ነበር። የመጨረሻው ክፍል ነው አሁን እያቀረብንላችሁ ያለ ነው። በውይይቱ ላይ እየተሳተፉ ያሉት የሕግ ባለሙያው አቶ ሙሉጌታ አረጋዊ፣ የኒውዮርክ አዮና ኮሌጅ ረዳት ፕሮፌሰር ዶክተር ደረሰ ጌታቸውና ከሜልበርን ዩኒቨርሲቲ የሕግ ፋካልቲ አጥኚው ረዳት መምህር ዶክተር ጸጋዬ አራርሳ ናቸው። ጽዮንች ያወያየቻቸው። ጽዮን፣ አሁን ከአቆምሽበት ጥያቄ እንቀጥል።
በጣም ጥሩ። እነዚህ የተነሱት ነገሮች ከላይ ጀምረን ስናነሳቸው የነበሩት ጉዳዮች ካሉ መፍትሄ ነው የምትሉትን ሀሳብ አስቀምጡ ብትባሉ ምን አይነት ሀሳብ ታስቀምጣላችሁ? ከዶክተር ጸጋዬ ነው የምጀምረው።
እሺ። እኔ ያው አሁንም ኢንሴስት የማደርገው ፈተናዎች አሉ እና ከዚህ አጣብቅኝ እና ይሄ ከፈጠረብን ፈተናዎች እንዴት አድርገን እንወጣለን የሚለውን ነው ማየው እንጂ ስጋት ነው የሚል ድምዳሜ የለኝም። እኔ ፍርሃት ግን አለ። አሁን ሙልጌታ ያለውን ልክ የትግራይ ተወላጆች ተጠቃሚ ሆነዋል የሚለውን ያህል የትግራይ ተወላጆች ሊጠቁ ይችላሉ ኢህአዴግ ባይኖር የሚል ፍርሃት በህዝቡ ዘንድ አለ። ይሄ ተደጋግሞ ተገልጿል። እኔም በአይኔ አይቻለሁኝ። የሰማኋቸው የእኔ ተማሪዎች ሁሉ አሉ። ይሄንን ፍርሃት ግን እንዴት አድርገን ማስተናገድ፣ እንዴት አድርገን መያዝ አለብን? ይሄ የእነሱ ፐርሴፕሽን ብቻ አይደለም አድሬስ መደረግ ያለበት። ተጎድተናል፣ ያልተጠቀምንም፣ ተገለናል የሚሉትም ፐርሴፕሽን ቱ ዛት ኤክስቴንት አድረስ መደረግ አለበት እና ይሄ አለ። ይሄ ደግሞ እንዲኖር የህወሓት ባለስልጣናት ደጋግመው ይሄን ፈጥረዋል። ህወሓት ማለት ትግራይ ነው፣ ትግራይ ማለት ህወሓት ነው እያሉ እንዳንለየው እያደረጉ ለማስፈራሪያ ለራሳቸው የፖለቲካ አጀንዳ ሲሉ ይህንን ተጠቅመውበታል። ይሄ ግን ከባድ ፈተና ነው ለሚፈጠረው ሰላማዊ ሽግግር የሚባል ነገር የሚኖር ከሆነ ትልቅ ፈተና ነው። ስለዚህ ምን ይደረጋል? እኔ የሚመስለኝ መመሪያ መደረግ ያለበት አሁን አገሩን ሰላም እንዲወርድ ማድረግ ነው። ለዚህ ደግሞ ብዙ የጦር ኃይል ፈሶበት ነው ያለው አገሪቱ ላይ። ይሄ የጦር ኃይል በፍጥነት መሰብሰብ አለበት። አገሩ ከምንም ነገር በላይ መጀመሪያ ቅድሚያ ተሰጥቶበት ሰላምና ማረጋጋት ሊፈጠርበት ይገባል። ሁለተኛ መንግስት ቀላሉን እርምጃ መውሰድ መጀመር አለበት። ችግር አለብኝ እያለ ግን ችግር እናንተ አትንገሩኝ ይላል ህዝቡ ሲናገረው። ምንድን ነው ይሄ ቀላል እርምጃ የተባለ እንደሆነ መስማት ህዝቦች ችግር አለብን ሲሉ መስማት። ትልቅ አጋጣሚ ነበር። በቀደም ለታ ይውረዱልን ከዚህ ጋር እናንተ እንድትናገሩ አንፈልግም ሲሉ አንድ ጊዜ እሺ በቃ እናንተ አትጣሉ እሺ ብለው ዞር ቢሉ ምን አለበት? ከዛች መድረክ ማለት ነው። ከዛ ቀጥሎ ይህ ያገባናል የሚሉ የፖለቲካ ኃይሎች ለምሳሌ አገር ውስጥ በህጋዊ መንገድ እየተንቀሳቀሱ እየታገሉ ያሉ ሰዎች አሉ። ከእነርሱ ጋር ዳያሎግ መጀመር የመጀመሪያው እርምጃ ይሆናል። አራተኛ ብዙ ሰው የታሰረ የደረሰበት የማይታወቅ ሙሉጌታ እንዳለው የፖለቲካውን ችግር የህግ ችግር እያስመሰሉ ህግን እንደ መሳሪያ እየተጠቀሙ ያጠቋቸው ብዙ ሰዎች አሉ። እነዛን ሰዎች መፍታት አለበት። ይሄ የማረጋጋቱ ስራ አንዱ ክፍል መሆን አለበት እና ሰዎችን መፍታት ማስወጣት መጀመር አለባቸው። ከዛ እንደ ሁኔታው ካሉት የፖለቲካ ኃይሎች ጋር መነጋገርን ሲጀምሩ ከውስጥ ካሉት ብቻ ሳይሆን ከውጭም እስካሁን በህገ መንግስታዊ ስርዓት ውስጥ ካሌሉ ሰዎችም ጋር ወደ ድርድር የመግባት ዘመን ነው ብዬ አምናለሁ። ለዚህ ደግሞ ሁሉም የአመራር ብቃት እና የድርድር ብቃት ማሳደግ ይገባቸዋል። ከዚህ ባሻገር ሁሉም ሰው ፖለቲከኞች፣ ምሁራን፣ አክቲቪስቶች፣ የሃይማኖት መሪዎች በሙሉ ህዝቡ ዘንድ ሞዴሬሽን እንዲኖር ከመቼውም ጊዜ በላይ መረጋጋት እንዲኖር ከባድ ጊዜ ነው። ስለዚህ ሞዴሬሽን እንዲኖር ማለት መለስ የማለት ሌላ ሰውም አለ ብሎ የመተያየት እርምጃ እንዲጀመር ንግግር መስድ መጀመር አለባቸው። ሚዲያዎቹ ይሄንን ማድረግ አለባቸው ብዬ አምናለሁ።
ወደ አቶ ሙልጌታ ልሂድና አቶ ሙልጌታ፣ ዶክተር ጸጋይ ያነሷቸው የመፍትሄ ሀሳቦች የመንግስትን ሚና የሚጠይቅ ነው። የተነሱትን ችግሮች ለማስወገድ መንግስት የመፍትሄ አካል መሆን ይችላል ወይ ለሚለው ጥያቄ ምላሽ ሰጥተው እርስዎ የመፍትሄ ሀሳብ ነው የሚሉትን ይግለጹልኝ።
ጸጋ አሁን የተናገረው እንዳለ 100% ነው የምቀበለው። አክቹዋሊ ምን እላለሁ እኔ ኢህአዴግን የማይጨምር ካሁን በኋላ ማለት ነው ኢህአዴግን የማይጨምር ኢትዮጵያን ችግር ለመፍታት የሚደረግ ጥረት አደገኛ ይሆናል ብዬ ነው የማስበው። ለምሳሌ አንዳንድ ሰዎች ምን ይላሉ? አሁኑኑ የባላደራ መንግስት ይቋቋም ወይም አሁኑኑ ኢህአዴግ ወርዶ የሽግግር መንግስት ይቋቋም የሚል አስተያየቶች ወይም ጽሁፎች አንብቤ አውቃለሁ። ይሄ አሁን ኢትዮጵያ ውስጥ ያለው ሪያሊቲ ካለመገንዘብ የመጣ ነው ብዬ ነው እኔ የማስበው። ምክንያቱም ሲምፕል ነው፣ ይሄ ሩቅ አይሄድም። ኢህአዴግ እምቢ ይላል፣ አልወርድም፣ የሽግግር መንግስት አላቋቁምም፣ እኔ ተመርጫለሁ፣ ምነው የምታወሩ ያልቃል። ስለዚህ ከዛ በኋላ ያለሽ አማራጭ ምንድን ነው? ኢህአዴግን በጉልበት ለመግፋት ነው የምትሞክሪው ማለት ነው። እሱ ደግሞ ወደ የማትፈልጊው ጦርነት ነው የሚያስገባሽ ማለት ነው። በሰላማዊ መንገድ ለመጓዝ የምንፈልግ ከሆነ እኔ በበኩሌ ሰላማዊ ሽግግር እንዲኖር ነው የምፈልገው። ኢትዮጵያ ውስጥ ለውጥ እንደሚያስፈልግ ኢህአዴግም ተቀብለዋል። ልዩነቱ ምንድን ነው? ምን አይነት ለውጥ፣ ያ ለውጥ እንዴት ነው የምናካሄደው የሚለው ላይ ነው እንጂ ለውጥ እንደሚያስፈልግ መንግስትም ተቀብለዋል። አሁን
ተቀብለዋል። ግን አቶ ሙሉጌታ መንግስት ለውጥ እንደሚያስፈልግ ተቀብለዋል?
አዎ ተቀብለዋል። ስም ነገር ነው። ምን ብለዋል? እኛ መልካም አስተዳደርን ፕሮቫይድ ማድረግ አልቻልንም። እኛ ኮራፕሽንን ፕሮአክቲቭ ማሸነፍ አልቻልንም። እኛ ኪራይ ሰብሳቢነትን አጠናክረናል። እኛ ስልጣንን ለግል ጥቅማችን መዋል ነው የያዝነው። እኛ የህዝቡን ዲማንድ ሳቲስፋይ ማድረግ አልቻልንም ብለዋል መንግስት። እና ይሄ ችግር ስለሆነ ከዚህ መውጣት አለብን። ይሄ ከዚህ ለመውጣት ደግሞ ለውጥ ማካሄድ አለብን። ያ ለውጥ ምንድን ነው የሚለው መንግስት ጥልቅ ተሀድሶ ነው የሚለው።
ስልጣን መልቀቅ ነው መልስ።
አሁን ይሄ ለውጥ ነው ወይ ይሄ አይነት ለውጥ ነው ወይ የሚፈለገው የሚለው ላይ ልንለያይ ይችላል። እኔ ራሴ ጥልቅ ተሀድሶ ማለት መጀመሪያ አይገባኝም ምን እንደሆነ ትርጉሙ። ሁለተኛ ጥልቅ ተሀድሶ ማለት እዚህም እዛም እንደሰማሁት የመንግስት ባለስልጣናት ሲያወሩ፣ ለምሳሌ ሰዎችን መቀየር፣ ባለስልጣናቱን መቀየር ማለት ከሆነ ትርጉም ያለው ስራ መስራት አይቻልም። እና ምንድን ነው የምለው እኔ በበኩሌ ኢህአዴግ ግራጁዋሊ ልክ ጸጉ እንዳለው ፖለቲካል ስፔሱን ከፍቶ ነጻ ለሆነ ፌር ለሆነ ውድድር ማካሄድ ወደምንችልበት ደረጃ ሊያደርሰን የሚችል ሁኔታ መፍጠር መቻል አለብን። ይሄ መፍጠር የሚችል አሁን ኢህአዴግ ብቻ ነው።
ዶክተር ደረሰ እዚህ አቶ ሙልጌታ ያነሱት ሐሳብ ላይ መንግስት ይሄንን ለማድረግ ፈቃደኛ የሚሆን ይመስሎታል ወይ?
እኔ የዶክተር ጸጋዬም የአቶ ሙልጌታም የመፍትሄ ሐሳቦች እኔም የሚገርመው 100% ነው የምስማማባቸው። አንደኛ ኮንፊደንስ ቢልዲንግ ሜጀርስ መውሰድ አለበት። ይሄ በየክልሉ ያሰፈረውን የጦር ኃይል ማንሳት፣ የህሊና እስረኞችን፣ የፖለቲካ ተቃዋሚዎችን የመፍታት፣ የጸረ ሽብር ህጉንና የቻሪቲስ ኤንድ ሶሳይቲስ ፕሮክላሜሽን አክት የግብረሰና የሲቪል ማህበረሰብ ተቋማት እንዳይንቀሳቀሱ በጣም ተጽዕኖ የሚያደርጉ አዋጆችን ማንሳት፣ የሚዲያና የህዝብ መገናኛ ብዙሀንን በነጻነት እንዲንቀሳቀሱ የመፍቀድ እና ሀገሩ እንዲተነፍስ አፈናው ረገብ እንዲልና ነጻና የተረጋጋ የፖለቲካ ውይይት ወይም ኔጎሽሽን የሚደረግበት ኤንቫይሮንመንት ወይም ከባቢ እንዲፈጠር እነዚህን አራት ነገሮች በማድረግ የመጀመሪያውን እርምጃ ሊወስድልን ይችላል መንግስት። ይሄን ካደረገ ራሱ እኔ የኢትዮጵያ መንግስት ትልቅ ምስጋና ሰጠዋለሁ። ሁለተኛ ቅድም ዶክተር ጸጋዬ ያነሳው ነገር አለ። በየቦታው ያሉ ወጣቶች፣ የሲቪክ ማህበረሰብ የሚመሩ ሶሻል ሚዲያ ላይ አክቲቭ የሆኑ በኦሮሞን ፕሮቴስት በጎንደርም ባየነው በተለያዩ ቦታ አሉ፣ ግን የፖለቲካ አመራር የሚሰጡ ተቋማት አይደሉ። ስለዚህ በአስቸኳይ በተለያየ ቦታ የተሰበሰቡት እነዚህ የተለያየ ፓርቲኩለር የሆኑ ዲማንድ ፖለቲካል ዲማንድስ ያላቸው ሙቭመንት ኢንስቲቱሽናላይዝድ መሆን አለባቸው እና የፖለቲካ ቅርጽ ይዘው አወቃቀር ይዘው አመራር ይዘው የምንፈልገው ይሄና ይሄ ነው፣ ጥያቄያችን ይሄ ነው፣ ፍላጎታችን ይሄ ነው፣ ይሄንን ልንሰጥ ፈቃደኛ ነን፣ ይሄን ልንቀበል ፈቃደኛ ነን የሚል ለፖለቲካ ውይይት አድራሻ ያለውና ተጠሪ አድርገን ልንጠቁመው የምንችለው ሰው መገኘት አለበት። ይሄን ለማድረግ ተቃዋሚ ፓርቲ የሚባሉት በጣም ትልቅ ኃላፊነትና ስራ ይጠብቅባቸው። ይሄን ሳያደርጉ ኢህአዴግና ተወያይ ማለት ራሱ ከማጋ ነው ኢህአዴግ የሚወያይ የሚለው ጥያቄ መመለስ ነው የሚያቀተል። ሶስተኛ ለእኔ በጣም ወሳኝ የምለው መንገድ ምንድን ነው? ፖለቲካ ፓርቲም ውስጥ ሳንገባ የኢህአዴግም አባልና ደጋፊ ሳንሆን የሀገራችን ጉዳይ ያገባናል የምንል መምህራን፣ ቄሶች፣ ሼኮች፣ የሙያ ማህበር ባለቤቶች፣ ሰራተኞች፣ በተለያየ የህይወት ነገር ውስጥ አርቲስቶች፣ መንግስታችን ከዚህ በኋላ ወይም የፖለቲካ ተዋንያኖቻችን እኛ ልንተዳደርበት የምንፈልገውን ስርዓትና ህግ ወይም ህገ መንግስት እንዴት እንደሚቀርጹ አጠገባቸው ሆነን እያየን ባለቤት ሆነን ከዚህ በኋላ እንዲህ ያለ አዙሪት የመሞት የመታሰር የመደብደብ እና የጦርነት ታሪክ አዙሪት ውስጥ እንዳንገባ ባለቤት የሆነው ህገ መንግስት እንዲቋቋም ፓሲቭ ሳንሆን ተመልካች ሳንሆን ባይስታንደር ሳንሆን አጠገብ ቆመን የምንታዘብ ሳንሆን እነዚህን የፖለቲካ ተዋንያን ተጠያቂ እንዲሆኑ ማድረግ አለብን። ይሄ ሶስተኛ የማየው ፒላር ነው። አራተኛ አሁን ወደ ኢህአዴግ ልምጣ። አቶ ሙልጌታ አሁን መለወጥ አለብኝ ብለዋል፣ ጥልቅ ተሃድሶ አደርጋለሁ ብለዋል ኢህአዴግ። ስለዚህ ለመደራደር ኔጎሽትድ ለሆነ ፖለቲካል ሴትልመንት ፈቃደኛ ነው ብለውናል። እኔ ከሆነ እየው
አላልኩም።
ምንድን ነው ያሉት? እሺ እንደገና ሪፍሬዝ አድርጉልኝና ልመልስ።
ጽዮን ይሰማሻል?
ይሰማኛል። እንደገና ይንገሩኝና ሀሳቡን አጠር አድርገው ልመልስ እያሉ ነው ዶክተር ደረሰ። ምንድን ነው ታዲያ ያሉት?
እኔ ያልኩት ኢህአዴግም ለውጥ እንደሚያስፈልግ ተቀብለዋል። ያ ለውጥ ደግሞ ምንድን ነው የሚለው ኢህአዴግ ጥልቅ ተሃድሶ ነው የሚለው እኔ ያልኩት። ኢህአዴግ ኔጎሽት ለማድረግ ተስማምቷል አላልኩም። ምክንያቱም ኔጎሽት ለማድረግ እንደተስማማ እኔ አላቅም።
እሺ እንግዲያው ይህን በአስተካከያ ወስጄ ልመልስ ሲሆን፣
እሺ
ኢህአዴግ ጥልቅ ተሃድሶ የሚለው ነገር ትንተናው በሁለት ነገር ላይ የተመሰረተ ነው። አንደኛ ሰዎች የመንግስትን ስልጣን ያለ አግባብ የግል ሀብት ማካበቻ አድርገውታል። ስለዚህ ሌብነትና ሙስና ስለተንሰራፋ ሌቦችና ሙሰኞችን አውርጄ ለህዝብ የሚንገበገቡ እንደ ሻማ እየቀለጡ ሌላውን ሀብታም አድርገው የሚሞቱ የፖለቲካ ካድሬዎች ይሾማለሁ፣ በዚህ የመልካም አስተዳደር ጥያቄ ችግር እፈታለሁ ይላል። ሁለተኛ የሚለው ምንድን ነው? ከዚህ በፊት የምሾማቸው ሹመኞች ሙያ ያላቸው አይደሉም። ሰዎች በሙያ ብቃትና በስራ ልምድ ሳይሆን በፓርቲ ሎሌነትና በብሔር ተዋጽኦ ነበር የሚወሰኑት። ይሄ ደግሞ የአገልግሎት አሰጣጤን በጣም ብልሹ ስላደረገው ባለሙያ ወይም ጠቢብ ሰዎችን ሾሜ የአስተዳደርና የአገልግሎት ስራውን አሳልጣለሁ እያለ ይሄ ጥልቅ ተሃድሶ ህዝቡ ለሚያነሳው የነጻነትና የዴሞክራሲ ጥያቄ መልስ ሊሆን አይችልም። መልሱ የሚሆነው ምንድን ነው? ሀገሪቱ ወደ ኋላ ተመልሳ ለሁሉም የሚበጅ ነጻና ዴሞክራሲያዊ ሀገር መስራት፣ የፌዴራል አስተዳደሯን እንደገና መጎብኘት፣ ምንድነው የጎደለው ነገር፣ ምንድነው ሊጨመርበት የሚገባ የሚለውን ነገር ማስተካከል፣ ከዛ በኋላ ነጻና ፍትሃዊ ምርጫ ተደርጎ ህዝብ የኔ ነው የሚለው መንግስት ስልጣን ተረክቦ ማስተዳደር ነው። ለእንዲህ አይነት ደፋር፣ ለእንዲህ አይነት ደግሞ እውነተኛ ወይም ኦነስት ለሆነ ፖለቲካል አንደርቴኪንግ ራሱን ያዘጋጃል ወይ እንደ ሻማ ቀልጣለሁ የሚለው ኢህአዴግ የሚለውን ጊዜና ታሪክ ይፈታዋል። እነዚህ አራት ነገሮች ግን ወሳኝ ናቸው ብዬ አስባለሁ።
እሺ፣ ለሶስታችሁም አንድ ጥያቄ ላንሳና በዛውም የማጠቃለያ ሀሳብ እየሰጣችሁ ውይይቱን እናጠቃለው። ሶስታችሁም ባነሳችሁት ሀሳብ ላይ ሰላማዊ የሆነ ሽግግር ለማድረግ ኢህአዴግ የመፍትሄ አካል መሆን ይችላል የሚል ነገር አስቀምጣችኋል። ነገር ግን አንዳንድ የፖለቲካ አስተያየት ሰጪዎች ኢህአዴግ በሀገሪቱ ላይ እንደዚህ አይነት የፖለቲካ ውጥረት ሲፈጠር ነገሮችን አስተካክላለሁ ይልና ነገሩ ግን የተረጋጋ ሲመስል ቃሉን ያፈርሳል የሚል ስጋት አላቸው እና ይህን ስጋታቸውን ሲሰነዝሩ ይደመጣል። ይህን ቃሉን ማጠፉን በምን ልንቆጣጠረው እንችላለን የሚል ስጋታቸውንም ሲሰነዘሩ ይሰማሉ። እና የዘረዘራችኋቸው የመፍትሄ ሀሳቦች እንዴት ተግባራዊ ሊደረጉ ይችላሉ? ከዶክተር ጸጋዬ ነው የምጀምረው።
አሁን ምን መደረግ አለበት ለሚለው በጣም ሪያሊስቲክ የሆኑ መልሶች መስጠት ስላለብን እነዛን አራት ነጥቦች አንስቻለሁ። እንደ አጋጣሚ ደግሞ ከሌሎችም ጋር በእነዚህ ላይ ተግባብተናል። ነገር ግን ትክክለኛ የሚያስፈልገን ለውጥ ተሀድሶ ሳይሆን የሚያስፈልገን እኔ በአማርኛ ምን እንደምለው አላውቅም፣ በጣም ስር ነቀል የሆነ ለውጥ ትራንስፎርሜሽን ነው የሚያስፈልገን። ያ ደግሞ ቅድም ሙሉጌታ ያነሳቸውን አማራጮችም ከእይታችን ውጪ አያደርግም። ለምሳሌ የአደራ መንግስት ይቋቋም፣ የሽግግር መንግስት ይቋቋም፣ የኮንሴንሰስ መንግስት፣ የተለያየ የሽግግር መንገዶችን ያስፈልጋል። ከኢህአዴግም ውጪ ከኖርማል ፖለቲካል ሁኔታዎች መፍትሄዎች ውጪ አሁን ከባድ የፖለቲካ ቀውስ ስለሆነ ያለው ትልቅ የፖለቲካ መልስ፣ ተመጣጣኝ የሆነ የፖለቲካ ምላሽ ነው የሚያስፈልገው። ስለዚህ ኢህአዴግ መታደሱ ብቻ ሳይሆን መለወጥ ያለበት ስርዓቱ ራሱ እንደ ስርዓት ለአይዲያ ኦፍ ኢህአዴግ የኢህአዴግ አይነት ስርዓት እንዳይኖር ማድረግ እንዲቻል በማያዳግም ሁኔታ መፍጠር አለብን ነው። ይሄን ለማድረግ ኢህአዴግ የመፍትሄው አካል መሆን አለበት ወይ? እኔ ቀደም ሲል እንዳልኩት በአሁን በሰዓት ምን መደረግ አለበት ብለሽ ስለጠየቅሽኝ ነው እነዛን መፍትሄ ተጨባጭ መፍትሄ ያስቀመጥኩት እንጂ በእኔ እምነት ኢህአዴግ የችግር መንስኤ ብቻ አይደለም፣ እራሱ ችግር ነው እያልኩኝ ነው። የመጨረሻው አስፈሪ ቀውስ ኢትዮጵያ ውስጥ ሊፈጠር የሚችለው በህዝቦች መካከል የሚፈጠር ግጭት ነው። እሱን የሚፈጥረው ኢህአዴግ ራሱ ነው። ስለዚህ ኢህአዴግ የችግር የመፍትሄ አካል ይሆናል? እኔ በጣም ትልቅ ጥርጣሬ አለኝ። ቢሆን ጥሩ ነው። ከሆነ ዶክተር ደረሰም እንዳለው ሙሉጌታም እንዳለው ኢህአዴግ የመፍትሄው አካል ለመሆን ፈቃደኝነት ካሳየ መልካም አይመስለኝም። ያን የማያደርግ ከሆነ ተገፍቶ ብቻ ነው ሊወድቅ የሚችለው ማለት ነው። እንደዛም ሆኖ እንኳን ግን እንደዛም ወድቆ አሁን ኦልሞስት ማስተዳደር እያቃተው ነው። ወድቆም እንኳን ካለ ኢህአዴግ ሽግግር ሊኖር ይችላል ወይ? እነሱንም ያላካተተ ሽግግር ሊኖር ይችላል ወይ የሚለው እንግዲህ ታሪክ ብቻ የሚመልሰው ጥያቄ ነው። እኔ ኢህአዴግ በታሪኩ አንድም ጊዜ የሚታመን የድርድር የውይይት ፓርትነር ይሆናል ሆኖ አያውቅም፣ ይሆናል የሚል ተስፋ የለኝም። ነገር ግን ተቸግሮ ተገፍቶ በቃ የመጨረሻ አማራጭ ሆኖበት ከጀመረ ማድረግ የሚችለው እርምጃ ቀደም ሲል እንዳልኩት ምንም ቅድመ ሁኔታ ሳያስቀምጥ ከማንኛውም ባለድርሻ ጋር ለመነጋገር ዝግጅት ማድረግ ይጠበቅበታል። ከዛ በፊት ግን ከራሳቸው መካከል ጠንካራ አመራር መውለድ አለባቸው። ቅድም እንዳልኩት ተቃዋሚም ጋር የአመራር ችግር አለ፣ ኢህአዴግም ጋር ከባድ የአመራር ውድቀት አለ። አሁን የአመራር ክራይሲስ ውስጥ ናቸው እና ከማን ጋር እንደሚነጋገር እንኳን እስከማናውቅ ድረስ ማለት ነው። እና ይሄንን ካደረጉ አይ ቲንክ ወደ ሰላማዊ ሽግግር መሄድ እንችላለን ብያም።
አቶ ሙሉጌታ ማጠቃለያ ጭምር ነው የምፈልገው ከእርሶና ያነሳሁትን ጥያቄ እና ማጠቃለያ።
ጽዮን፣ በጣም ብሪሊያንት ጥያቄ ነው የጠየቅሽው። አሁን ኢህአዴጎች ተስማሙ እንበልና ይሄ ነገር ከረገበ በኋላ ተቃውሞ ከቀነሰ በኋላ የነዋት ሀሳባችን ቀይረናል፣ በቃ ሀገሩ ተረጋግቷል፣ አጨቅጭቁት ይሉስ ምንድን ነው ዋስትናችን የሚለው ጥያቄ በጣም ብሪሊያንት ጥያቄ ነው። ምክንያቱም ሪል ጥያቄ ነው። እኔ ቅድም ያልኩት የጸጋዬን ሀሳብ እንዳለ ኢንዶርስ ሳረግ ምንድነው ጭንቅላት ውስጥ ያሉ ኢህአዴግ ከዛሬ ጀምሮ ማውራት ማቆም አለበት ነው። ሶ ህዝቡ አውርቶ የማያውቅ ህዝብ ማውራት አለበት፣ ኢህአዴግ አድማጭ መሆን አለበት። ሶ የሶሉሽናችን አሳምፕሽን ምንድን ነው? ኢህአዴግ ይህን ለማድረግ ይስማማል። ልክ ዶክተር ደረሰም የዘረዘራቸው ነገሮች አሉ፣ ላለመድገም ማለት ነው። ኢህአዴግ ማድረግ አለበት ያላቸው እነሱ ናቸው ዋስትናዎች። ለምሳሌ ነገ እሺ መስማት ፈልጋለሁ፣ ምንድን ነው ችግሩ? ፈቃደኛ ነኝ፣ አካል ለመሆን። ስለዚህ ምን ምን ይደረግ የሚለው ላይ ሁለቱም ወንድሞች የዘረዘሯቸው ነገሮች፣ እነዚህ ነገሮች ተደረጉ ማለት ህዝቡ ኢምፓወርድ የሆነ ሄደ ማለት ነው። ምን ማለት ነው? ሰዎች እንዳፈለጋቸው የሚሰበሰቡ ከሆነ ላይክ ህጉ በሚፈቅደው መሰረት ማለት ነው። ሰዎች የሚደራጁ ከሆነ፣ ሰዎች ሰላማዊ ሰልፍ የሚያደርጉ ከሆነ ምን ማለት ነው? ዲያሌክቲካሊ የመንግስት ስልጣን እየቀነሰ የህዝብ ስልጣን እየጨመረ ይሄዳል ማለት ነው። ያ ነው ጋራንቲው። ህዝቡ ኢህአዴግ እሺ ይሰማለሁ ስላለ ህዝቡ ትግሉን ያቆማል ማለት አይደለም። ትግል የሚቆም ነገር አይደለም። የህዝቡ ጋራንቲ ወርክና ትግሉ ነው። ሶ ትግሉ የፖለቲካ ትግል ይሆናል ማለት ነው። ላይክ ቫይለንት ያልሆነ ግጭት በማይፈጠር መልኩ፣ ምክንያቱም ሁለቱም ወገን አሁን ፒስፉሊ ትራንስፎርም ማድረግ እንችላለን። ሌላው ጸጋ ያለው ትራንስፎርሜሽን ነው የሚያስፈልገን ያለው እውነት ነው። ትራንስፎርሜሽን ነው የሚያስፈልገን። ኮስችን ኢዝ ትራንስፎርሜሽንን እንዴት ነው የምናመጣው? እና ምን እያልኩ ነው እኔ፣ ሰላማዊ የሆነ ትራንስፎርሜሽን ከሆነ የምናስበው ኢህአዴግ የትራንስፎርሜሽኑ አባል ወይም አካል ሊሆን ይችላል ብለን ኢማጅን ከማድረግ ብንነሳ፣ ፌል ቢያደርግ እንኳን መሞከራችን ትልቅ ነገር ነው የሚሆነው። ቢያንስ የሞራል የበላይነት ያስገኝልናል። ስለዚህ በእነዚህ ምክንያቶች ኢህአዴግ እወጣለሁ ቢል አልቲሜትሊ ህዝቡ የራሱ ትግል ስለሆነ ዋስትና ትግሉ ይቀጥላል። ትግሉን ማቆም አይችልም ኤኒዌይ። ስለዚህ እወጣለሁ እንኳን ቢል ህዝቡ የሚያጣው ነገር የለም ብዬ ነው መስ
ዶክተር ደረሰ ማጠቃለያ ልውሰድና ከዛ በኋላ አጠቃልላለሁ ውይይት።
እኔ መቼስ ጽዮን፣ እግዚአብሔር ይስጥልን ስለጋበሽን። በተለያየ ሀገር ያለን ሰዎች ነን፣ የተለያየ ፖለቲካ አመለካከት ያለን ሰዎች ነን። ቅድም ዶክተር ጸጋዬ እንዳለው ተስፋ የሚሰጥ ነው። በዚህ እንኳን መስማማታችን፣ አሁን በእነዚህ ነጥቦች እንኳን መስማማታችን ትልቅ ነገር። እውነት ለመናገር እኔ ኢህአዴግ ከዚህ በፊት በድርድር የማይታመን እንደሆነ ሁላችንም እናውቃለን። ይሄ ደግሞ በሁለት ምክንያት ነው ባይ ነኝ። አንዱ ምንድን ነው፣ ይሄ የተቃኘበት የግራ አይዲዮሎጂ ብዙ ጊዜ ነገሮችን የሚያየው በጨቋኝና በተጨቋኝ አድሃሪና ተራማጅ አንዱን ወንጀለኛ አንዱን ጻድቅ አድርጎ ስለሆነ በዛ ርዕዮት ውስጥ የፖለቲካ ኮምፕሮማይስ የሚባል ነገር የለም እና አሸንፎ መውጣት ሲባል 100% አሸንፎ ሌላውን 0 አስቀርቶ መውጣት። ይሄ አይዲዮሎጂ ደግሞ ለዴሞክራሲ፣ ለኔጎሽዬሽን፣ ለሬኮንሲሊሽን የሚሆን አይዲዮሎጂ አይደለም። እና አልፈርድባቸውም። ያደጉበት ርዕዮት ውጤት ናቸው። አንዱ ምክንያት እሱ። ሁለተኛ እንደምናውቀው አሁን ያለው ርዕዮት ደግሞ ይሄ ልማታዊ መንግስት ነኝ የሚለው ምንድን ነው? እኔ አውራ ፓርቲ ነኝ እና ይሄንን ሀገር 50-60 ዓመት ገዝቼው መሀከለኛ መደብ ፈጥሬ እኔን ሻማ ቀልጬ ከዛ በኋላ ነው እንግዲህ ሊበራል ዲሞክራሲ የሚበሉት ምን አይነት ማህበራዊ ከበርት የተፈጥሮ እና እኔ አሁን ሞግዚት ነኝ የሚል እና ለዛ ሞግዚትነት ደግሞ 50-60 ዓመት ተሰጠኝ ሌላውን በሙሉ እየገዛው ሀብታም አድርጌው ከዛ በኋላ መሬት ላይ ኦብጀክቲቭ ኮንዲሽንስ ፈጥሬ ይሄ አካሄድ ሁለቱ ነገሩ ነው ኢህአዴግን አንድ በጣም አምባገነን እንዲሆን የሚያደርገው። አሁን ግን የህዝብ ማዕበል እየመጣ ነው። የህዝብ ግፊት እየመጣ ነው። የህዝብ ጥያቄ እየመጣ ነው። ሞግዚትነትህን አንፈልግም፣ አምባገነንነትህን አንፈልግም፣ በልማት ስም መብታችንን መርገጥ አይቻልም እያለ ነው የኢትዮጵያ። ስለዚህ ደወሉ እየተደወለለት ነው። ለደወሉ መንቃት ነው ያለው አማራጭ። አልነቃም፣ ወደ ውይይት መድረክ አልመጣም፣ አሁንም በኃይልና በጉልበት ይህን እፈታለሁ የሚል ከሆነ ራሱ ጠፍቶ አጥፍቶ ማለቅ ይሆናል። የኢህአዴግ የታሪክ ሌገሲው ይሄ ነው። እንደዛ አይነት ምርጫ እንደማይወስዱ ተስፋ እናደርጋለን። አዎ፣ በተቃዋሚ ወገን ያለው ይሄንን በማሰብ ለእነሱ እድል በመስጠት የለውጡ የትራንስፎርሜሽኑ አካል አድርጓቸው ሞራል ሱፒሪዮሪቲ ይሰጣል የሚለው የአቶ ሙሉጌታ አርጊመንት እኔ ይስማማኝ እና ተቃዋሚ የሚባለው ኃይል ወይም መብቱን የሚጠይቀው ኃይል የሚጎልበት ነገር የለም። ይህንን አፒል በማድረግ የሚቀንስበት ነገር ያለ አይመስለኝም።
እሺ፣ በጣም አመሰግናለሁ። እንግዲህ በጣም አመሰግናለሁኝ። ሳጠቃልለው የማጠቃልለው ያነሳችኋቸው ሀሳብ አለ የተስማማችሁባት፣ በመሀል ላይ ደግሞ ያልተስማማችሁበት ሀሳብ አለ እና እነሱን ይዘን ለአድማጮች ደግሞ ከሰሙ በኋላ አድማጮች የሚያነሷቸው ጥያቄዎች ካሉ የአድማጮችን ጥያቄዎች ተቀብለን ካቆምንበት ውይይቱን እንደምንቀጥል ተስፋ አደርጋለሁ። እንደሱ እንዲሆን ደግሞ እኔ እንግዲህ የራሴን ኃላፊነት እወጣለሁ። በእናንተም በኩል ያነሳችኋቸውን ሐሳቦች እንደገና በድጋሚ አዳምጣችሁ መነሳት አለበት ብላችሁ የምታስቡት ካለ እነሱንም ደግሞ ይዛችሁ ሌላ ውይይት እንደምናደርግ ተስፋ አደርጋለሁ። በእኔ በኩል ሁላችሁንም በጣም አመሰግናለሁ።
በጣም እናመሰግናለን።
እግዚአብሔር ይመስገን።
የተከበራችሁ አድማጮች፣ ይህ ውይይት ለጊዜው ለአሁን ተቋጨ። ለሚነሱት ጥያቄዎች ሁሉ የኢትዮጵያን መንግሥት ምላሽ ለማካተት ጥረት እያደረግን ነው። የመንግሥቱን ቃል አቀባዮች አስተያየትና እናንተም አድማጮች ውይይቱን ተከታትላችሁ የምትሰጧቸውን ሐሳቦቻችሁን ጨምረን ይህንን ውይይት እንቀጥላለን።
በውይይቱ ላይ ያላችሁን ጥያቄዎች እንዲሁም በቀጣይ ከዚህ ጉዳይ ጋር መነሳት አለበት የምትሉትን ሁሉ ጻፉልን።
ሙሉውን ውይይት ከዌብሳይታችን amharic.voanews.com ታገኛላችሁ። የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ወይም ደግሞ ኢሜይላችን horn@voanews.com ነው። ሲሆን በገባሽው ቃል መሰረት ምን ትጋብዥን ይሆን?
አንድ ሙዚቃ ልጨምር። አሁን እንኳን ወደ እንግሊዘኛው ብንሄድ ነው የሚሻለው።
ቅዳሜ
አዎ፣ ቢያንስ የሙዚቃ ቃና ለማስታወስ እንዲሆን። ዋን ዳይሬክሽን የተባሉ የሙዚቃ ቡድኖች ወጣት የሙዚቃ ቡድኖች ናቸው። ዋትስ ሜክስ ዩ ቢዩቲፉል ሲሉ የተጫወቱትን ዘፈን ብጋብዝስ?
አንቺን ውብ የሚያደርግሽ
You're insecure, don't know what for. You're turning heads when you walk through the door. Don't need makeup to cover up. Being the way that you are is enough. Everyone else in the room can see it. Everyone else but you. Baby, you light up my world like nobody else. The way that you lift your hair gets me over.
አድማጮች ከመሰናበታችን በፊት ማጠቃለያ ዜና። የየመን ዋና ከተማ ውስጥ በአንድ የታወቁ ሰው የቀብር ስነ ስርዓት ላይ የአየር ጥቃት ደርሶ ከ80 የሚበልጡ ሰዎች መገደላቸው ተዘገበ። እማኞች በዓለም አቀፍ ደረጃ የሚታወቀው መንግስት ወገን የሆኑ ህብረት ኃይሎች ናቸው ጥቃቱን ያደረሱት ይላሉ። የዩናይትድ ስቴትስ የሪፑብሊካን ፓርቲው ፕሬዝደንታዊ እጩ ዶናልድ ትራምፕ ብቅ ባለው ሴቶችን በተመለከተ ጨዋነት የጎደለው ንግግር ሲናገሩ የሚያሳየው ቪዲዮ ምክንያት በሪፑብሊካን ፓርቲው መሪዎች ድርጊቱ እየተወገዘ ነው። ሃሪኬን ማቲው የተባለው ሄይቲ ውስጥ 900 የሚጠጉ ሰዎች የገደለውና ፍሎሪዳ ደግሞ 4 ሰው የገደለው ከባድ ዝናብ አዘል የውቅያኖስ ማዕበል ዛሬም ጆርጂያን፣ ሰሜንና ደቡብ ካሮላይናን አሁንም እያሰጋ መሆኑ ታውቋል።
የተከበራችሁ አድማጮች የምሽቱ ዝግጅት ተጠናቀቀ።
ነገ በራዲዮ መጽሔት እንገናኝ።
በእኛ በኩል በመላ ባልደረቦቻችን ስም እንሰናበታችኋለን።
ጽዮን ግርማና
ሰሎሞን አባተ ነን።
ሰላም፣ በደህና እደሩ።
This program has come to you from the Voice of America, Washington.